taasi waxay ahayd faallo ka turjumaysa aragtida dawladda Mareykanka.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ ሰላም እንደምን አመሽታችኋል የጋቢና ቪኦኤ አድማጮች የዛሬ ረቡ ህዳር 23 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
ሁለት አይነት አማራጭ ነው ያለው። በመጀመሪያው አማራጭ የሰላማዊ መንገድ ተጥሰተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ይፈቀራል። ሁለተኛ አማራጭ ሰላማዊ ኃይሎች ህግ የማይሰጡ ከሆነ የመጨረሻው አማራጭ ኦልሬዲ ጉንጋው ላይ ተግባራዊ የተደረገው የህግ ማስከበር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው። ክቡር ርዕሰ መስተዳድሩ በወቅቱ መግለጫ
የቤኒሻንጉል ጉምዝ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ መለሰ በየነን የሰማችሁት። የህወሓት ስራ አስፈጻሚ አባላት እጅ እንዲሰጡ በቀረበው ጥሪ ዙሪያ ዘገባ ይኖረናል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን የሚያተስና የሰብአዊ እርዳታ ለተቋረጠባቸው በሺዎች የሚቆጠሩ ኤርትራውያን ስደተኞች ለመድረስ እየተደረገ ያለውን ጥረት የሚዳስስ ሌሎች ጥንቅሮችንም ይዘናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። በቦሌ ክፍለ ከተማ ጎርጎርዮስ አደባባይ ተብሎ በሚጠራው አካባቢ በቆሻሻ ገንዳ ውስጥ ተጥሎ የተገኘ ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ ጉዳት ማድረሱን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ዛሬ ከጧቱ 1 ሰዓት ተኩል አካባቢ ፖሊስ በደረሰው መረጃ የተንቀሳቀሰ መሆኑንም የኮሚኒኬሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ በሰጡት ቃል ገልጸዋል። ከዚህም ሌላም ቦምብ እዚያው ቦሌ ክፍለ ከተማ ወረዳ 6 ጉርድሾላ ቅዱስ ያሬድ ሆስፒታል አካባቢ ተገኝቶ ጉዳት ሳይደርስ በባለሙያዎች መምከኑን አመልክቷል። በሌላ በኩል በቤንሻንጉል ጉምዝ ክልል መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች በአንድ ሳምንት ውስጥ እጃቸው እንዲሰጡ የክልሉ ርዕሰ መስተዳደር አሻሊ ሐሰን አሳስበዋል። ይበንዲ እንዳለም በጸጥታ ስጋት ምክንያት 370 ሰዎች ከቀለም ወለጋ አንፊሎ ወረዳ ወደ ጋምቤላ መሸሻቸው ተሰምቷል። በአሁኑ ጊዜ የሚያፈናቀል የጸጥታ ስጋት በቦታው አለመኖሩን የገለጹት የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽነር አባድር አብዳስ ለጉዳዩ መረጃ እንደሌላቸው ቢናገሩ የጋምቤላ የአደጋ ስጋት አመራር ኮሚሽን ጽፈት ቤት ሸሹ የተባሉት ሰዎች ትምህርት ቤት ውስጥ ተጠልለው እንደሚገኙና በረድኤት ድርጅቶች ድጋፍ እየተደረገላቸው መሆኑንም አስታውቀዋል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታውቋል። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ ኃይል ምንጮችን በመጠቀም በዳንሻ፣ በተርካን፣ በሆመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል በአላማጣ ደግሞ ሙሉ በሙሉ አገልግሎት መሰጠት መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ለአሜሪካ ድምጽ ተናግሯል። የመቀሌው የቴሌኮም መሰረተ ልማት መጎዳትና አለመጎዳቱን የሚያጠና ቡድን መላኩ ውጤቱ እስከ ነገ ድረስም እንደሚታወቅም አክለው አስተውቀዋል። የበንዲን ዳለ ትግራይ ክልል ውስጥ የመገናኛ ዘዴዎች መቋረጥ ጋዜጠኞች በመድር ላይ ያሉ ሁኔታዎችን ማጣራት እንዳይችሉ እክል መፍጠሩን የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን አስተውቋል። ምንጮችን በቀጥታ ማግኘት አለመቻሉ ምን እየተከናወነ እንደሆነ እንዳናውቅ ያደርገናል። በመሆኑም ውጅንብር ሊፈጥሩ የሚችሉ መረጃ ዘጋቢዎች በመገናኛ አለመኖር ምክንያት ማረጋገጥ አልቻልንም ከሚሉ በስተቀር ሳይጣሩ ይቀራሉ ብለዋል። የሲፒቼ የሰሃራ በስተደቡብ ተጠሪ ሞቶኪ ሙሞ ለአሜሪካ ድምጽ በሰጡት ቃል የኢትዮጵያ ፌደራል መንግስት በጥቂት ግለሰቦች የሚካሄድ ህግን የማስከበር እንቅስቃሴ በሚለውና የህወሓት መሪዎች ትግራይ ላይ በተከፈተ ጦርነት በሚሉት በዚህ ውጊያ ውስጥ በህይወትና በአካል ላይ የደረሰውን ጉዳት ትክክለኛ ገጽታ ማወቅ አለመቻሉንም ተጠሪዋ አመልክቷል። በእንዲህ አይነት ጊዜዎች የጋዜጠኞች ስራ እጅግ ቁልፍ መሆኑን የጠቆሙት ሙሞ በፕሬስ ነጻነት ውስጥ የጨበጥናቸውን ሁሉ አጥብቀን መጠበቅ አለብን። በዚህ ሁኔታ ውስጥ ጋዜጠኞች ኮልተው እንዲወጡም እንሻለን ብለዋል። እንግሊዝ አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር የሰራው ክትባት ለአጣዳፊ ጊዜ ስራ ላይ እንዲውል ፈቀደች። የሀገሪቱ የመድኃኒቶችና የጤና ጥበቃ ምርቶች ተቆጣጣሪ ባለስልጣን ከጀርመኑ ባዮንቴክ ጋር በመተባበር እየሰራ ያለው የፋይዘር ክትባት አገልግሎት ላይ እንዲውል ዛሬ ፍቃድ መስጠቱን የኮሮና ቫይረስ መከላከያ መድኃኒትን በመጠቀም እንግሊዝን ከምዕራቡ ዓለም የመጀመሪያ ያደርጋታል። ክትባቱ በሚቀጥለው ሳምንት መሰጠት የሚጀምር ሲሆን የብሔራዊ የጤና አገልግሎት ባልደረቦች እንዲሁም የአረጋውያን መጦሪያ ቤቶችና ነዋሪዎችና ሰራተኞች የመጀመሪያው ተጠቃሚዎች እንደሚሆኑ ታውቋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳነው ፕሮግራም እንለፍ። የቤንሻንጉል ጉምዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ የህወሓት ጥፋት አስፈጻሚ ርዝራዦች እጃቸውን እንዲሰጡ ጥሪ ማቅረባቸውን ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው ጊዜ አንድ ሳምንት በመሆኑ አሁንም በተቀሩት ቀናት እነዚህ የጥፋት ኃይሎች እጃቸውን በሰላማዊ መንገድ ይስጡ ሲሉም አሳስበዋል። ናኮር መልካ ተጨማሪ አለው።
የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህወሓት ጥፋት አስፈጻሚ ርዝራዦች ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የገለጸው። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ እንዲሰጡ ጥሪ የቀረበላቸውን አካላት በተመለከተ እንዲህ ብለዋል።
ሀገራዊ ለውጡ ከጀመረ ጊዜ አንስቶ በተለይ ሀገራዊ ለውጡ ያልተመቻቸው ይሄ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ባለፈው በተወሰደው ኤልያስ ጨባስቱ ግን ጁንታው ላይ ኦልሞስት የህግ ማስከበር ዘመቻው ተግባራዊ የሆነበትና እንደ ሀገርም ሀገራችን ኢትዮጵያ ከነበረችበት የጭቆና የፖለቲካ ቀንበር ነፃ ያወጣችበት ነው ብሎ መውሰድ ይቻላል። የጁንታው ዝርዝራጅ የሚባሉት እነዚህ በጥፋት ተልዕኮ ተጠምዶ ዜጎች ቅጣት የሚያደርሱ ያሎች ሁለት አይነት አማራጭ ነው ያለው። የመጀመሪያው አማራጭ በሰላማዊ መንገድ ትጥቅ ሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡበት ሁኔታ ይፈጠራል። ሁለተኛ አማራጭ ጸረ ሰላም ኃይሎች እጅ የማይሰጡ ከሆነ የመጨረሻው አማራጭ ኦልሬዲ ጁንታው ላይ ተግባራዊ የተደረገው የህግ ማስከበር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው ክቡር ርዕሰ መስተዳድሩ በወቅቱ መግለጫ ያወጡት።
እነዚህ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል አቶ መለሰ። ይህ ዜና እስከተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል።
እስካሁን እጅ የሰጠ የለም። ኦልሬዲ ጥሪ ቀርቦላቸዋል። እኛ እስከ መድረስ በዚህ ሳምንት ባለው ጊዜ ውስጥ ሰላማዊ የሆነ ሰው ትጥቁን ፈቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልእኮን ዋነኛ ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመደምሰስና ህግን የማስከበር ተግባር ከተጠናክሮ እንደሚቀጥልም በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጋጋት ይመስለኛል። 43 የሚሆኑ ጸረ ሰላም ኃይሎች እጅ ሰጥተዋል የሚለው ነገር ፖስት ተደርጎ አይቼዋለሁ። ትክክል አይደለም።
ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ እጅ የሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ 7 የሚሆኑ ግለሰቦች ቆስለው ሕክምና እየተከታተሉ እንደሆነ ተገልጿል እና የክልሉ መንግስት ይህንን መግለጫ እያወጣ ባለበት ሁኔታ ይህንን ጥቃት የሚፈጽሙ አካላት ማን ናቸው? ይህንን ጥቃት ማስቆም ያልተቻለበት ምክንያት ምንድን ነው?
ላይ ቅድም ባልኩት መሰረት ኮማንድ ፖስቱ ከታወቀ ጊዜ አንስቶ ከ280 በላይ የሚሆኑ በሰላሞች ላይ መደብቸት እርምጃዎች ተወስደዋል። ከ90 በላይ የሚሆኑ ደረጃ በማቃበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባራዊ የሆነበት ሁኔታ አለ። ከዛ ባሻገር ወደ 85 በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርጓል። ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ቢታ ኦልሞስት ግዛተ መሬቱ ተፈጻሚ ሆኗል። ይህን ተከትለው እንግዲህ ዛሬ ጠዋት ከቻግኒ ወደ ግልገለበለስ የሚመጣ መኪና ሄዲዳ ቀበሌ በሚባለው አካባቢ ላይ ጸረ ሰላም ኃይሎች ከጠዋቱ 2 ሰዓት ከ15 ደቂቃ አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ 7 የሚሆኑ ንጹሃን ዜጎች ላይ ከመካከለኛ እስከ ከባድ የመቁሰል አደጋ አድርሰዋል። እነዚህ የመቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል ህክምና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የጸረ ሰላሞች እኩይ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፓሬድ ሲሆን እነዚህ የተሳተልኮ ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው እየተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ ግን እዚያም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረተሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢን መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጸረ ሽምቅ እና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ የዜጎችን ደህንነት የማስጠበቅ ስራዎች እንዲሰሩ እየተደረገ ነው ያለው።
ህብረተሰቡ ከጸጥታ አካላት ጋር በመቀናጀት የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ህወሓት ሲያስተዳድራቸው ከነበሩት ከወልቃይት እና ራያ አካባቢዎች አፍኖ የወሰዳቸው በ10 ሺዎች የሚቆጠሩ ንጹሐን ዜጎች የደረሱበት አለመታወቁን የአማራ ክልል መንግስት አስታወቀ። በማይካድራ ንጹሐን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፕ ያመሩ ወጣቶች በህግ እንዲጠየቁም ሁኔታዎችን እያመቻቸው ነው ብሏል የክልሉ መንግስት። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ታፍነው ተወስደዋል በተባሉ ንጹሐን ዜጎች ላይ መረጃው እንደደረሰውና በቀጣይ እንደሚያጣራ ገልጿል። በማይካድራ የተጨፈጨፉ ዜጎች ቁጥር እንደሚጨምርም ኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ህወሓት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል፣ ይገደላል ነው ያሉት። በዚህም ባለፉት 30 ዓመታት ውስጥ ከግማሽ ሚሊዮን ህዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌዴራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሓት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በ10 ሺዎች የሚቆጠሩ ንጹሐን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል።
እንግዲህ በወልቃይት አካባቢ ከ500 ሺህ ወይም ወደ ግማሽ ሚሊዮን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት፣ ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩና ያለፉትን በርካታ ዓመታት በግፍ በችግር በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን በአካባቢው ላይ በእነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በ10 ሺዎች የሚቆጠሩ ታፍነው የተወሰዱበት፣ በቅርብም የተወሰኑ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዞ የተወሰዱበት፣ ወደ 8 የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ ተፈጠረ እንደሆነ እውነት ነው ማለት ነው። በራያ አላማጣ አካባቢም አላማጣ እስር ቤት ላይ የታሰሩ ባለሀብቶች፣ የፖለቲካ ኤሊቶች፣ የተለያየ ጥያቄ የሚያነሱ አማራዎች ታፍነው የት እንደተወሰዱ አይታወቅም። ይሙቱ ይዳኑ አናውቅም።
በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃይትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው ከሰሞኑ በሁመራ አካባቢ በርካታ የጅምላ መቃብሮች እንደተገኙም ጠቅሰዋል።
ከትህነግ ነጻ የወጡ የሁመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው። ገና አካባቢው እየታሰሰ ነው ያለው። እስካሁን በዚህ ደረጃ ገዳይነቱንና በግፍ የገደላቸውን ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለው። እነዚህ ንጹሐን ዜጎች ናቸው። ምንም ከትህነግ ጋር ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሐን አርሶ አደሮች፣ የከተማ ነዋሪዎችን ነው እንደዚህ ያደረገው። ይሄ አሸባሪ ድርጅት መሆኑን በገሃድ የሚያሳይ ነው።
ኃላፊው ቁጥሩን በውል ባይገልጹም የአማራ ብዙሃን መገናኛ ድርጅት ሰሞኑን በድረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች 70 መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሃን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስታውሰዋል። የሳምሪ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይን እማኞች መኖራቸውንም ጠቁመዋል። ቡድኑን ለህግ ለማቅረብም ከፌዴራል መንግስቱ ጋር እየሰሩ መሆኑን ገልጸዋል።
እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን ነው የተሻገሩት ሚል ሀሳብ አለ። ሱዳን ላይ ተፈናቅለናል በጦሩ የሚሉ ኃይሎች አሉ። እነዚህ ኃይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቅ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌዴራል አንዳንድ ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ ላይ የአካባቢው ማህበረሰብ ይህን በግልጽ ለሚናገር እነዚህ ገዳይ ቡድን አካላት እንደሆኑ በደንብ መታወቅ አለበት። እነዚህን ለህግ ለማቅረብ እንግዲህ የፌዴራል መንግስት ወደ ሌላ አገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራል። እኛ ግን በዚሁ አካባቢ መሽጎ የተገኙ የጠፉ የተደበቁትን ግን በየአካባቢው በተሰማራንበት በክልላችን ዙሪያ ያሉትን ግን እየያዝን ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራው እንደቀጠለ ነው የሚል ሀሳብ ነው ያለኝ።
ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይካድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖርበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በአስር ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል። የማጣራት ስራም ከሰሞኑ እየተሰራ እንደሆነ ገልጸዋል።
እንደዚሁ መረጃውን ሰምተናል፣ ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም። ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። እሱ መረጃውን ከመስማታችን በስተቀር በራሳችን ያረጋገጥነው መረጃ የለንም። እሱ ማናቸውም እንደዚህ በጣም ሰፋ ያለ የሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው ጉዳዮች። ግን ያለን አቅም ውስን ነው። ባለን አቅም ግን በተቻለ መጠን እነዚህ የመሳሰሉ ነገሮች ሁሉ ማጣራታችን አይቀርም።
በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል።
የማይካድራው እንደኛም በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ቁጥር እስከዚህ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨመር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ። ግን ቢያንስ እስከዛ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከትነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃ ለመገኘት የሚችል ከሆነ እዛ ጊዜ ይታወቃል ብለን ተስፋ እናደርጋለን። እኛም ምርመራ ስራችንን ቀጥለናል። ተጨማሪ መረጃ ምንጮች እና ምስክሮች አነጋገር ማስረጃዎች አሰባስበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል። አስቀድመን እንደገለጽ ነው።
የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ከ
ከ100 በላይ የሚሆኑ ኢትዮጵያውያን ህጻናት ከወላጅና ከቅርብ ዘመዶቻቸው ተነጥለው በሱዳን ኡምራባክ የስደተኞች ጣቢያ ውስጥ ለጥቃትና ጉልበት ብዝበዛ ተጋላጭ በሆነ ሁኔታ ውስጥ መኖራቸውን ሴቭ ዘ ቺልድረን አስታወቀ። ኤደን ገረመው የሱዳን ሴቭ ዘ ቺልድረን ዳይሬክተር ይሆኑትን አርሻድ ማሊክን አነጋግራ ተከታዩን አሰናድታለች። ቀጥሎ ይቀርባል።
ባለፉት 4 ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45000 ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR አስታውቋል። ከነዚህ ውስጥም 45% የሚሆኑት ህጻናት ሲሆኑ በኡምራክባ የስደተኞች ጣቢያ ውስጥ ብቻ 158 የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸውን መገኘታቸውን የሴቭ ዘ ቺልድረን የሱዳን ዋና ዳይሬክተር አርሻድ ማሊክ ይገልጻሉ።
We don't have the exact numbers because still the situation is quite fluid and we are still trying to get
ይሄ ነው የሚባል የተረጋጋ አሃዝ የለንም። ሁኔታውን እየመረመርነን እስካሁን በመጠለያው ውስጥ ያለው ወላጅ ወይም ያለ ጠባቂ ያሉ ልጆች ከ100 ይበልጣሉ። እጃችን ላይ ባለው መረጃ መሰረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል 158ቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው።
ዋና ዳይሬክተሩ እነዚህ ህጻናት በ10 አመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ።
There are various interventions at the moment, though the need is very big and available resources are very limited. However, humanitarian organizations including Save the Children and UNHCR
ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያው ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈር ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይሄን ለማሟላት እየተረባረቡ ነው።
ዋና ዳይሬክተሩ አክለውም ይሄ አሃዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሐምዳይት ባሉና ከ30000 በላይ ስደተኞችም ያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ። ዳይሬክተሩ ሴቭ ዘ ቺልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን UNHCR ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዚህ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ይቀጥላል። በቀጣይ ወደ ናይጄሪያ እናቀናለን። በናይጄሪያ በባህላዊ መንገድ ጨርቃ ጨርቆች ላይ የሚሰሩ የእጅ ጥበቦች ምዕት ዓመታትን የተሻገሩ ቢሆንም የጥንት ቅርሶች ጥበቃ ላይ የሚሰሩ ባለሙያዎች ከቻይና በርካሽ ዋጋ የተመረቱ የሚገቡ ቃዎች የጥበብ ስራዎቹን ህልውና አደጋ ላይ ጥሎታል እያሉ ነው። ዘገባውን ከናይጄሪያ ይላከልን ኢፎክ ኢታንግ ነው እንደሚከተለው ተጠናቅሯል። ካኑ ኩፋር ማታ በመባል የሚታወቀው ጨርቅን በማቅለም የሚሰራ የጥበብ ሙያ በናይጄሪያ ከቀሩት ጥቂት የእጅ ጥበብ ሙያዎች አንዱ ነው። ማሙድ አቡበከር የተባሉ የናይጄሪያ ነዋሪ ላለፉት 70 ዓመታት በተፈጥሮ የሚገኙ ቀለማትን ብቻ በመጠቀም እነዚህን ባህላዊ ጨርቃ ጨርቆችን ሲያመርቱ እንደኖሩ ቢናገሩም አሁን ግን የጥበብ ሙያው የወደፊት ዕጣ ፈንታ ያሳስበኛል ይላሉ።
This place has been around for more than 5
ቦታ ላለፉት 5 ዓመታት የኖረ ነው። አረቦች፣ ነጮችና በተለያዩ አፍሪካ ሀገሮች የሚኖሩ ሰዎች ይህን ጥበብ ለመግዛት እዚህ ቦታ ሲመጡ ቆይተዋል። ምክንያቱም ትልቅ ስራ ነው። እኛ ስናልፍ ደግሞ ወጣቶች እኛን ተክተው ይህን ስራ ለመቀጠል ፍላጎት ይኖራቸዋል ብዬ አስባለሁ።
አቡበከር ይህንን ቢመኙም በናይጄሪያ የሚገኙ የዲዛይኒንግ ስራ ባለሙያዎች ግን ጨርቆቹን በቻይና በርካሽ ማምረት እየተቻለ በሀገር ማምረቱ ለንግድ እንደማያዋጣ ይናገራሉ። ካኖስ ካንቲኒ ኩዌሪ በተሰኘው ትልቁ የናይጄሪያ የጨርቅ ገበያ ጨርቆችን የሚነግደው እስማኤላ አብዱላሂ በጉዳዩ ላይ እንዲህ ይላል።
እንኩማ ቺገበደ ሙከሳማ ገመዶና አርካሺኒ
በዚህ ንግድ ስራ የተሻሻለው ነገር የራሳችንን ዲዛይን የሚሰራልን ሰው መኖሩና ዲዛይኖቹ ከተሰሩ በኋላ ወደ ቻይና ተልከው በጨርቆቹ ላይ እንዲታተሙና ተመልሰው እንዲመጡ መደረጋቸው ነው።
በናይጄሪያ የጨርቃጨርቅ አምራቾች ማህበር ዳይሬክተር የሆኑት ሃማ ካውጃፋ የሀገር ውስጥ ምርቶች የቀነሱት ከቻይና በሚገቡ ቃዎች መጨመር ምክንያት መሆኑን በመግለጽ ቅሬታቸውን ያቀርባሉ።
የኛን ዲዛይን ወደ ቻይና ወስደው መልሰው ብርካሽ ዋጋ እዚህ ይሸጡልናል። 5 ያርድ የሚሆን ስፋት ያለውን ጨርቅ ለምሳሌ በ1000 ናይራ ወይም $2.60 ይሸጣል። የኛ ፋብሪካዎች ግን ተመሳሳዩን ጨርቅ ለማምረት ከ3 ናይራ ወይንም $7.80 በላይ ይፈጅባቸዋል። በህገ ወጥ መንገድ ስለሚያስገቡም የሰራተኛ ወጪ የለባቸውም። ቀረጥ አይከፍሉም። የሚጨምሩት እሴትም የላቸውም። ስለዚህ በርካሽ ዋጋ መሸጥ ያዋጣቸዋል።
ይህን የተዳከመውን የሀገር ውስጥ ጨርቃጨርቅ ምርት ለመደጎም የናይጄሪያ ብሔራዊ ባንክ ለጥጥ አምራቾች ከ3 ሚሊዮን ዶላር በላይ የሚሆን የገንዘብ ድጎማ አድርጎ እንደነበር ባለፈው ጥቅምት ላይ ገልጾ ነበር። በ2017 ላይም የናይጄሪያ ፕሬዝዳንት መንግስት ለሚያደርጋቸው የዩኒፎርምም ሆኑ የመጫሚያ ግዢዎች ቅድሚያ ለሀገር ውስጥ ምርቶች እንዲሰጡ አዘው ነበር። ያም ሆኖ ግን የናይጄሪያ ጨርቃጨርቅና ስፌት የሚሰሩ ሰራተኞች ማህበር ይህን የሚያስፈጽመው ፖሊሲ የበለጠ መጠናከር አለበት ይላሉ። የማህበሩ ፕሬዝዳንት የሆኑት ጆን አዳጂ ስለ ሁኔታው ሲያስረዱም እንዲህ ይላሉ።
ደቡብ አፍሪካ ለምሳሌ በጨርቃጨርቅ ዙሪያ ያላት ፖሊሲ የደቡብ አፍሪካ ምርቶች እንዲገዙና እንዲለበሱ የሚያዝ ነው። ያንን የሚያስፈጽም ግብረ ኃይልም አላቸው። ስለዚህ ለንግድ ስራው ምቹ ሁኔታን መፍጠር ያለበት መንግስት ነው።
የእጅ ስራ ባለሙያ የሆኑት አቡበከርም መንግስት የጨርቃጨርቅ ዘርፉ እንዲኖር የሚፈልግ ከሆነ የምንሰራቸውን የጨርቅ ምርቶች ሊገዛና በዓለም ገበያ ላይ ሊሸጣቸው ይገባል ይላሉ። በኢፎክ ኢታንግ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
Jerusalem, Ikayalami, Ilondolose, Uhambenami, Zumangishilana, Jerusalem, Ikayalami, Ilondolose, Uhambenami, Zumangishilana. Ay, colana, buso a mí, aún colana. Y lo no lo sé, su hambre da hoy a mí. Ay, colana, buso a mí, aún colana.
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinaVOA እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Alema, ikayala mi.
Hey.